አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተበቃ ክፍል 17 አስምተን የተቀበልና ፕሮግራማችን ፍጻሜ ይሆናል።
ነው ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 እንስሳታራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጣላት እዚያ ያለ ነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃት የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ።
ኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሃበሻ ጀብዱ በአዶልፍ ፓቭለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 የአብቹ ጦር አሁን ከምን ጊዜውም በላይ ተጠናክሯል። በርከት ያሉ ሹሞቻቸው በየጦር ሜዳው የወደቁባቸው ወጣት ወታደሮች ከጀግናው የአብቹ ጦር ጋር ከመቀላቀላቸው በላይ በርካታ ምርጥ የትግራይ ልጆችን ያቀፈ ጦር ስለነበረ ያለምንም ካርታ በቀላሉ የሚንቀሳቀስና ሴቶች ልጆችና አዛውንት የሌሉበት ከግማሽ በላይ የሚሆነው ጦሩ በራሱ ፈረስ የሚንቀሳቀስና በጣሊያን ጦር ላይ ድንገት ባልታሰበ ሰዓትና ቦታ ደርሶ አደጋ የሚጥልና እንዳመጣጡ የሚሰወር ጦር በመሆኑ ጣሊያኖች ክፉኛ ቂም ተያዙበት የኢትዮጵያ ጦር አንዱ ነበር። የካዲው የደጃዝማች ኃይለስላሴ ጉግሳ ሰዎችማ ይህን አንበሳ ጦር እንዴት እንደምንቀጠቀጡለት እግዚአብሔር ብቻ ነው የሚያውቀው። ምንም እንኳ ይህ የከፋው ጦር ማለትም ዋናው ያብቹ ጦር ታማኝነቱ ለሰላሌው ጦር ደጃዝማች አበራ ቢሆንም ጦሩ ከተመሰረተበት ጊዜ ጀምሮ እስካሁን ከማንኛውም ደጃዝማችም ሆነ ከሁለቱ ራሶች ምንም አይነት ትዕዛዝ ሆነ መመሪያ ተቀብሎ የማያውቅ ጣሊያኖችና ከደጃዝማች ኃይለስላሴ ጉግሳ ሰራዊት በሚዘርፈው ንብረት ሰራዊቱን የሚያስተዳድር ጦር ነው። ያብቹ ጦር ለሁለቱ ራሶች ተራ የጥጋበኛ ሽፍቶች ክምችት ነው። ጃንሆይም ቢሆኑ ይሄ ባንድ ባለጌ ወጣት የሚመራ ጦር ለሁለቱ ራሶች በተለይም ለራስ ካሳ በተደጋጋሚ ባስተላለፉት ትዕዛዝ አሻፈረኝ በማለቱና ሁለቱ ራሶች ልጁን ወደ እናት ጦሩ ለመመለስ ያደረጉት ያላሰለሰ ጥረት ውጤት አልባ በመሆኑ ጃንሆይ ባብቹና በጦሩ ላይ ሳይቆጡ አልቀሩም። በኋላ ላይ እንደሰማሁት ይህ የጀግናው ያብቹ ጦር አወቃቀር ይፋ ባይሆንም በአራት ጀነራሎች የሚመራ ነበር። አንደኛ በጀነራል ሀብቶም የሚመራ የሃማሴን ልጆች ጦር፣ ሁለተኛ በጀነራል ተስፋጽዮን የሚመራው የትግራይ ልጆች ጦር፣ ሶስተኛ በጀነራል ጋሹ የሚመራው የጎጃም ልጆች ጦር፣ አራተኛ በጀነራል ወርቁ የሚመራ ዋናው የሰላሌ ልጆች ጦር ሲሆን እነዚህ አራት ጀነራሎች ከነጦራቸው ታማኝነታቸው ለልጁ ለአብቹ ነበር። ናም እነሆ ለመጀመሪያ ጊዜ ይሄ ጦር ወደ አሸንጌ ሐይቅ እንዲወርድ ከደጃዝማች አበራ ቀጭን ትዕዛዝ ሲደርሰው ትልቅ ፈተና ላይ ወደቀ። እነዚህ አራት ጀነራሎችና መሪያቸው አብቹ አንድ ለሊት ሙሉ ሲመክሩ አድረው በመጨረሻ ባለ አራት ነጥብ ውሳኔ ላይ ደረሱ። አንደኛ የትግራይ ልጆች ጦሩን እያገዙና መንገድ እየመሩ ወደ አሸንጌ ሐይቅ ወርደው ከዚያ ወደ የቀበሌያቸው እንዲመለሱ። ሁለተኛ የጎጃም የዳሞት ልጆች ከአሸንጌ ሐይቅ በኋላ ወደ ዳሞት የሚመለሱበትን ሁኔታ አሸንጌ ሐይቅ ላይ እንዲመክሩበት። ሶስተኛ የሰላሌ ልጆች ጦር የደጃዝማች አበራን ጦር ተከትሎ ወደ ሰላሌ እንዲመለስ። አራተኛ መመለሻ የሌለው የሃማሴኑ ጦር ከሰላሌው ጦር ጋር ተቀላቅሎ የዚህ ጦር እጣ ፈንታ ተካፋይ እንዲሆን ተስማምተው የደጃዝማች አበራን ትእዛዝ ተቀብለው ከደጃዝማች መሸሻ የከምባታው ጦር መሪ ጋር ጎን ለጎን የጠላትን ጦር እያርበደበዱ ወደ ሸንጊ ሐይቅ ወረዱ። ከቀትር በኋላ ነው። ፀሐይዋ ግን አሁንም እንደሳት ትፋጃለች። አንድዳ አንድዳ ነፍሳችንን ልታወጣው ነው። ይኸው 10 ሰዓት ሙሉ ያለ ውሃ በመንገድ ላይ ነን። 10 ሰዓት ሙሉ በዚህ በረሃማ ቀበሌ ለፎይታ ያህል እንኳን ወገባችንን ሳናሳርፈው የደከሙ እግሮቻችንን እየጎተት በጉዞ ላይ ነን። ብቸኞች ሁለትም ሶስትም ሆነው በጓድ ያሉ በቡድን በቡድን ሰብሰብ ያሉ መንገዱና ጉዞው ካቅማቸው በላይ ሆኖባቸው አንድ ርምጃ ወደፊት ማለት ያልሆነላቸው ወታደሮች በዚያ አብርሃም ቀበሌ ተበትነው በበቀሉ የግራር ዛፎች ጥላ ስር ጋደም ብለዋል። እነዚህ ምስኪን ወታደሮች እንዲህ በየግራሩ ጥላ ስር ጋደም ሲሉ እንቅልፍ ይዟቸው ጭልጥ ይልና ራሳቸውን አደጋ ላይ ይጥሉታል። ብዙ ጊዜ እንዲህ እንደማሽላ ቆሎ ተበትለው በየግራሩ ስር ባረፉበት የጨካኞቹ ሽፍቶች ካራ ለዘላለም አስተኝቷቸዋል። ይህ አረመኔያዊ የሽፍቶች ጭካኔ ይደርስበት እንደሚችል ቢገምትም እድሉን በፈጣሪው ላይ ጥሎ ጋደም ይላል። በዚህ መልኩ ስንኳትን ውለን በአንድ ወጣት ፊታውራሪ ከሚመራ ጦር ጋር ተቀላቀል። ከዚሁ ወጣት ፊታውራሪ ጦር ጋር ስንጓዝ ውለን ማምሻው ላይ ከአንድ ከደረቀ ወንዝ ዳርቻ ደረስ። ወታደሮቻችን እዚያ የደረቀ ወንዝ መሃል ገብተው በእጃቸው ትልቅ ጉድጓድ ቆፈሩ። በዚህ ጉድጓድ ውስጥ ትንሽ ውሃ እስኪጠራቀም ድረስ እንደ እድሜ ልክ የፈጀ ጊዜ ፈጀ። እኛ ቁጥራችን ብዙ ነውና ከዚያች በመከራ የተጠራቀመ የደፈረሰ ውሃ ለመጨረሻው ወታደር የደረሰው ነገር ቢኖር ውሃ ሳይሆን ጭቃ ብቻ ነበር። ብዙም ሳናርፍ በአንድ ጠባብ መንገድ ውስጥ ገብተን መጨረሻው ወደማይታወቅ ቦታ ጉዞ ጀመርን። ቀበሌው ተመሳሳይ ነው። ዳገት፣ ቁልቁለት፣ ገደል፣ ሜዳ፣ ግራር፣ ቁልቋል፣ መጨረሻ የሌለው በሸማው ተጠቅልሎ መደዳውን እየተኛ ቆስሎ በሽታውን በዝምታ የሚያስታምም የሞተ የኢትዮጵያ ወታደር ብቻ። ሁሉም በዚያች መንገድ ዳር አንዱን ካንዱ መለየት እስኪያስቸግር ድረስ በሸማው ተጠቅልሎ ተኮልኩሏል። ጀንበር ጠልቃ ብዙም ሳይቆይ ብዙም ውሃ ከሌለው የተንዴን መጨረሻና ያበርገል ያዋሳኝ ከሆነ የአረንቋ ወንዝ ዳርቻ ደረስ። ብርቶች እድልና አጋጣሚው ሳይጠመባቸው ከአረንቋ ወንዝ ደርሰው ጥማቸውን ቆርጠው ከድካማቸው ለማረፍ እዚህም እዚያም ጋደም ብለዋል። አንዳንዶቹ እሳት አንድደው ሽምብራ ይቆላሉ። ከትናንት ከሰዓት በኋላ ጀምሮ ባፋችን እህል አልገባም። በአረንቋ ወንዝ ዳርቻ ትናንት ቀድመው ከሄዱት ከሁለቱ ራሶች ጋር ተገናኘን። ይሁን እንጂ ዛሬ ቀኑን ሙሉ በጉዞ ላይ ስንመኘው የነበረው ትንሽ ተኝተን የማረፉ ሐሳባችን ምኞታችን ሳይሳካልን ቀረ። ጠንካራ የጣሊያን ጦር ከኋላችን እየተከተለን ሲሆን ከፊታችን ደግሞ ሌላ የጣሊያን ጦር መንገዳችንን ቆርጦ ሊዘጋብንና ሊያደቀን እየታገለ ነው። ስለዚህ ጊዜ ሳናጠፋ በጉዟችን መግፋት አለብንና እፍኝ የሽምብራ ቆሎዬን በልቼ ሳልጨርስ ወንጩ ኃይን አጣጥም የሳልጨልጥ ነጋሪቶች መጎሰምና ጥሩምባዎች መነፋት ጀመሩ። ይህ ደግሞ ወደፊት በልነውና እኛም ከጦሩ ጋር ተቀላቅለን የደከሙ እግሮቻችንን ወደፊት አልናቸው። ወንዙን ተሻግረን ውሃ ከሌለው ያበርጋል ጫካ ውስጥ ገባን። የሰው ልጅ ሊያደንቀው ሊያፈቅረው የሚገባ ገደል ተራራና ሸንተረር ከፊታችን ተጋረደ። ግን ምን ያደርጋል? ጊዜው የመከራ የጦርነት ጊዜ ነውና ይሄን የተፈጠረ ወበት ማድነቂያ ማሞገሻም ጊዜ የለንምና የሚታደናውሬ እየተሽለኮለቀ እግራውጪ መሮጥ ጀመረ። የሰው ልጅ ጥንካሬ የሚያስገርም ነው። በኒ ባይደርስ ባላመንኩ ነበር። ካቢያዲ ጥር 25 ቀን ተነስተን ከጥቂት ሰዓታት እረፍትና እንቅልፍ በስተቀር ሳናርፍ እንደሮጥ ይኸው አሁን ከካቲት 24 ወደ ካቲት 25 ልንሸጋገር ነው። አንድ ወር ሙሉ የሰው ልጅ ጥቂት አርፎ እፍሽም ብራ ቆርጥሞ ጉንጩ አጠጥቶ ተራራ ወጥቶ ቁልቁለት ወርዶ ገደል ቧጦ መሮጥ መቻሉ ተአምር ነው እንጂ ሌላ ምን ይባላል? ዛሬ ደግሞ እድለኞች ነን። ራስካሳ ፈረሶች ላኩልን። ያለ ፈረስ በከታዩ ቀን ጉዞ በእግር መቻላችንን እግዚአብሔር ነበር የሚያውቀው። ሁለቱ ራሶች ልክ ነጋሪት ከመነፋቱ ከጠንካራው ሰራዊቶቻቸው ጋር በፍጥነት ጉዞ ቀድመው ይሄዳሉ። በዚህ ማለቂያ በሌለው ሩጫ ደካሞቹ ቀስ በቀስ ደረጃ በደረጃ ወደ ኋላ ይቀራሉ። የኛም የፈረንጆቹ አጃቢ ጦር ከምንጊዜውም በላይ ቀንሶ አብረውን የቀሩት በጣት የሚቆጠሩ ጥቂት ጠንካሮች ብቻ ናቸው። እኩለ ሌሊት ግድም ጨረቃዋ ከጠራው ሰማይ ላይ ሮጣ ከሰሜን ተራራዎች ጀርባ ገብታ ተሰወረች። ያለንበት ቀበሌ ወዲያው ጥቁር ድንኳን የለበሰ መሰለ። በዚህ ጥቁር መጋረጃ የሸፈነ በምትመስለው መንገዳችን ከአንድ ሜትር በላይ ርቆ ያለን ነገር ለይቶ ማየት የማይቻል ነገር ነው። ከፊታችን ደግሞ አስቸጋሪ ሰርጥና የተራራ መንገድ ይጠብቀናል። ከተራራው ስር ያሉ መንገዶች ሁሉ ዞሮ ዞሮ የሚያደርሱት ወደ ተራራው ጫፍ በመሆኑ ከፊታችን የነበሩ ወታደሮች ደረጃ በደረጃ እየተከፋፈሉ በተለያየ መንገድ ከዚህ አስቸጋሪ ጨለማ ውስጥ ለመውጣት እየተጣደፉ ገደሉን መቧጠጥ ተያያዙት። ጥቂት እንደገፋን ጨለማው እየጨከነ መጥቶ አንድ ሜትርም በዛ ተብሎ ነው መሰል የአንዱን ሜትር እይታም ነፈገን። ከፈረንጆቹ እኔ እንደ መጨረሻ ፈረሰኛ እጓዝ ስለነበር ከፊቴ የነበረውን ፈረሰኛ ከጥቂት ደቂቃዎች በፊት ተሰውሮብኝ አሁን ከፊቴ የማየው ነገር ቢኖር እግረኛ ሰው የሚመስሉ ነገሮች ውልብ እያሉ ሲጠፉብኝ ብቻ ነው። ይህም በዛ መሰል የነዚያም እግረኞች ዱካ ጠፋ። አሁን በዚህ በሚያስፈራ ጥቅጥቅ ጨለማ አስቸጋሪ በሆነውና በወጉ በማላውቀው በተራራ መንገድ ብቻዬን ቀረው። ምንም ነገር አላይም። በትክክለኛ ወታደሮቻችን ቀድመው የሄዱበት መንገድ እንኳ እንደምሄድ እርግጠኛ አይደለሁም። አሁን ሁሉንም ነገር ለፈረሴ ተውኩለት። በነጻነት ወዳሻው ቦታ እንዲወስደኝ ከዚህ ጨለማ እንዲያወጣኝ ሙሉ ነጻነቱን ሰጠሁት። በዚህ የቁርጥ ቀን መንገድ እድሌን በፈረሴ ላይ ተውኩት። ብልጡ ፈረሴ በጥንቃቄ በዚያ አስቸጋሪ መንገድ ይዞኝ ይሄድ ጀመር። አልፎ አልፎ ፍንጥቅ በምትለው ብርሃን ፈረሴ በገደሎች መሃል አስቸጋሪውን መንገድ በጥንቃቄ እየረገጠ ይዞኝ እንደሚጓዝ ተረዳው። ግን ፈረሴ ጦራችን በሄደበት መንገድ ይዞኝ እንደሚሄድ የተረዳሁት አልፎ አልፎ ደክመው መንገድ ዳር የተኙትን ወታደሮች ላለመርገጥ በጥንቃቄ ሲራመዳቸው ቢሆንም ዋናው ጦራችን በሄደበት መንገድ እንደሚወስደኝ ግን እርግጠኛ ሳልሆን የሰጠሁትን ነጻነት ሳልቀማውና ሳልጋፋው እንደውል ጊዜው ሁሉ አስቸጋሪውን መንገድ በጥንቃቄ እየረገጠና በየመንገዱ ዳር ጥቂት አርፈው በመሄድ ቁጭ ባሉበት እንቅልፍ የወሰዳቸውን ወታደሮች እየተራመደ በመንገዱ ቀጠለ። አንበሳ ፈረሴ ንጋት ላይ ከፈረሰኛው ጦራችን ጋር ወስዶ ቀላቀለኝ። የራሳችንን ጦር እንዳገኘው በጣም ተደሰትኩ። አለቃ ማን ነው ስል በመጀመሪያ ያገኘውትን ያበሻው ታደር ጠየቅኩት። ደጃዝማች ጨቡዴ ሲል በታላቅ ኩራት መለሰልኝ። ወዲያው ከሩቅ ደጃዝማች ጨቡዴ ሊቀበለኝ ሲመጣ አየሁት። ከተለያየን ሰንብቶ ነበር። አሁን ያለውበት ጦር አዛዥ ደጃዝማች ጨቡዴ መሆኑን ተረዳው። ከደጃዝማች ጨቡዴ ጋር የተለመደውን ረጅሙን የሀበሾች ሰላምታ ከተለዋወጥን በኋላ ደጃዝማች ጨቡዴ፣ ወዳጄ አሁኑኑ መመለስ አለብህ፣ እዚህ አደጋ የበዛበት ቦታ ነው፣ ባይሆን ጥቂት ወታደሮች እሰጥሃለሁ፣ አሁኑኑ ወደ ዋናው ጦር መመለስ አለብህ ሲል አዘዘኝ። ለምን ደጃዝማች ብዬ ላቀረብኩለት ጥያቄ፣ ጌታዬ ከፊታችን ምንም የኢትዮጵያ ጦር የለም፣ ከፊታችን ያለ ነገር ቢኖር የጣሊያን ጦር ብቻ ነውና እባክህ ተመለስ አለኝ። እውነትም ከርቀት ቁጥር ስፍር የሌላቸው እነዚያን አመዳም አስጠሊታ የጣሊያን ወታደሮችን ድንኳን አየሁ። ጣሊያኖች ያለምንም ሐሳብ ድንኳኖቻቸውን ተክለው በድንኳኖቻቸው ዙሪያ እሳት አንድደው ጨዋታቸውን እያደሩ አርፈው ተቀምጠዋል። የጣሊያን ጀነራሎች በአንድ ሌሊት አስቸጋሪውን የተራራ መንገድ አልፈን ከሰፈሩበት የጦር ሰፈር ደጃፍ መድረሳችንን ፈጽሞ አልተገነዘቡም። አንዱም የአውሮፓ አገር ጦር እንኳን በሌሊት ለዚያውም በድቅድቅ ጨለማ እንዲህ አይነት በቀን እንኳ የሚያስፈራ መንገድ ለመጓዝ አይደፍርም። ደጃዝማች ጨቡዴ በተደጋጋሚ ወደ ኋላ እንድመለስ ቢያዘኝም ቢለምነኝም ሳልቀበለው ቀረው። በኋላ ደጃዝማችን ወዴት እንደምንሄድ ጠየቅኩት። ጌታው፣ መጀመሪያማ ወደ አምባላጌ ነበር መስመራችን፣ አምባላጌ ግን በጠላት እጅ ወደቀ። ስለዚህ አሁን ወደ ኮረም ለመዝለቅ መጣር አለብን አለኝ። ኮረም በእነዚህ አስቸጋሪ ቀኖች ውስጥ ብዙ የደረቁ ከንፈሮች በደረቁ ወንዞች ዳርቻ ጠብታ ውሃ ፍለጋ የሚቆፍሩ በሺዎች የሚቆጠሩ ወታደሮች በሹክሹክታ ኮረም ኮረም ሲሉ ሰማን። ኮረም አሽንጌ ሐይቅ በስተደቡብ በኩል ያለች ትንሽ ቀበሌ። በኮረም ጃንሆይ ከነጦራቸው ይጠብቁናል። አዎ፣ በኮረም የመጨረሻውን ውጊያ የመጨረሻውን ፍልሚያ አድርገን ቢያንስ ጣሊያኖችን እዚያ ላይ እናቆማቸዋለን። የሁሉም የኢትዮጵያ ወታደር ምኞት ነበር። አሁን ከደጃች ጨቡዴ ጋር በፈረሶቻችን ላይ ተቀምጠን በግንባር ጦሩን እየመራን ነው። በመንገዳችን ላይ ደጃዝማች የቆየ ጨዋታ እያወራኝ ትንሽ አስታቀኝ። የምንሄድበት መንገድ በሁለት ገደሎች መሃል በመሆኑ ጨለማው ጠንከር ያለ ነበርና የዚህ ጦር መሪ ደጃዝማች ጨቡዴ ከገደሎቹ መሃል ብርሃን ፍለጋ ወደ ላይ እንድንወጣ አደረገ። ከገደሎቹ መሃል ስንወጣ ደግሞ በጣም መሽቶ ስለነበርና ላይ የተቀበለን ጫካ የበዛበት ሜዳ ስለሆነ ከሸለቆውም መንገድ የባሰ ሆነብን። ይህን የተረዳው ደጃዝማች ፈረሱን አቁሞ ዙሪያ ገባውን ቀበሌውን ከቃኘ በኋላ ከፈረሱ ላይ ወርዶ፣ በዚህ ጨለማ ወደፊት መሄድ አንችልም፣ እስኪ ነጋ መጠበቅ አለብን አለ። ይህን የግዳጅ ረፍት አብዛኛው ወይም ጠቅላላው ጦር ማለት ይቻላል በደስታ ተቀበለው። እያንዳንዱ ወታደር በአጋጣሚ በቆመበት ቦታ ያገኘውን ድንጋይ፣ ግንድ፣ ጉቶ ብቻ ያገኘውን ነገር ተደግፎና ተንተርሶ ጋደም ማለት ጀመረ። እኔም የነሱን ፈር ተከትዬ በቆምኩበት ቦታ ከፈረሴ ወርጄ አንድ ከፍ ያለ ድንጋይ ተደግፌ የቅምጥ ጋደም አልኩ። ይሁን እንጂ ብዙም ሳልቆይ የሆነ ነገር ፊቴን ሲልሰኝ ባንኜ የነቃው ፈረሴ ነበር። በጉዞ የደከመው ፈረሴ አንገቱን ወደ እኔ አስጠግቶ ከአጠገቤ ተኝቶ አልፎ አልፎ እያሻሸኝ፣ ከነዚያ በደረቅ ሌሊት በዚያ አስጠሊታ ጩኸታቸው የተኛን እየቀሰቀሱ ከሚያዋክቡት ልክስክስ ችቦች እንድጠብቀው የሚማጸነኝ መሰለኝ። እሱስ ካለኔ ማን አለው? አንገቱን አቅፌ ጋደም አልኩ። እየነጋ ነው እናም ብዙ ጊዜ ሳልናጠፋ በመንገዳችን መቀጠል አለብን አሁን ደግሞ ቀኑ መጨረሻ በሌለው አይነት ሁኔታ በዚያ እሾሃማ ጫካ ውስጥ ትንሽ ለኮለክ ዋል ፀሐይ በምድር ላይ ኃይለኛውን ሙቀቷን በለቀቀችበት እኩለ ቀን ላይ በዚያ ጥላማ ጫካ ውስጥ ወጥተን ምንም መጠለያ ከሌለው ገላጣ ሜዳ ላይ ደረስ ይህን አደጋ ብቻ የሞላበትን ገላጣ መሬት በፍጥነት ለቀን ወንዝ ነገር ወደምትመስል ጎድጓዳ ቦታ እንድንገባ የጦሩ መሪ ደጃዝማች ጫጉዴ ስላዘዘ በፍጥነት ወደዚያች ረባዳማ ቦታ መንገዳችንን ቀይሰን ገሰገስ ብዙም ሳንሄድ በግማሽ ከደረቀ ወንዝ ደረስ በዚህ በግማሽ በደረቀ ወንዝ ውስጥ ያለው ውሃ የሚመስል የተበጠበጠ አፈር ብቻ ነበር ግን የተጠማን ሰው ምን ያቆመዋል እኔም ከፈረሴ ጎን ተንበርክኬ አጎን ብሼ እንደ ፈረሴ ባፌ ከፈረሴ ጋር አብረን ጠጣሁት ደጃዝማች ጫጉዴ ብዙም ጊዜ ሳያጠፋ በጉዞ ሲገሰግስ እኔ በዚያ በደረቀ ወንዝ ዳርቻ ከቀሩት ወታደሮች ጋር ቀረው ሁሉም እሳት አንድዶ የሚበላ ነገር ለማብሰል ይጣጣራል አንድ አበሻ እሳት አንድዶ በኩባያ ድፍርስ ውሃ ጥዶ ውሃው ሲፈላ ወደ ኮቱ ኪስ ገብቶ ቆሻሻ የሞላበት ዱቄት መሳይ ነገር በእጁ እያፈሰ ወደ ኩባያው ከጨመረና ጥቂት ደቂቃዎች ካማሰለ በኋላ ከእሳቱ ላይ አወረደው እጅጉን በጣም ጣፋጭ የሆነ ገንፎ አብረን በላንና በላዩ ላይ ያችኑ ድፍርስ ውሃ ቸለስንባት ረፋዱ ላይ ለጉዞ ተሰናዳን አሁን የያዝነው መንገድ ካለፈው የደረቀ ወንዝ ጋር ተመሳሳይ ነው ልዩነታቸው ይሄኛው ጠለቅ ያለ ስንጥቅ መሬት ነው በዚህ ስንጥቅ መሬት ውስጥ ለረጅም ሰዓት ስንጓዝ ዋል አዎ በክረምቱ ወራት በዚህ ስንጥቅ መሬት ላይ የጋይላ ወንዝ ይፈሳል ይቺ የጋይላ ወንዝ ዛሬ የደረቀች ቢሆንም አንድ ስንዝር ያህል ጫርስ ጫር ማድረግ ይበቃል አሸዋማው መሬት ያለ ብዙ ድካም በጥቂት ደቂቃዎች ውስጥ ንጹህና በጣም ጣፋጭ ውሃ ማግኘት እንችል ነበር አዎ አድግ ያለው ሰልጥኝ ያለው በሚለው አገር የሚኖር ሌሊቱን በየመሸታ ቤቱ ሲፈነጥዝ የሚያደርሰው የውሃን ውድነትና ብርቅነት ምንጊዜም አይረዳውም መሸና ጋደማል ካለፉት ሌሊቶች ማለትም በድንጋያማው መሬት ላይ ካሳለፍኳቸው ከእያንዳንዱ ሌሊት ምንም እንኳ ለጥቂት ሰዓታት ብቻ እንኳ ቢሆንም የዛሬውን ሌሊት ሳወዳድረው የዛሬው አዳሬ በአውሮፓ ካለ ምርጥ ሆቴል አልጋ ጋር አይተናነስም በለስላሳው አሸዋ ላይ ለጥቂት ሰዓታት ቢሆንም ጋደም ብሎ ወገብን ማሳረፍ እጅግ ደስ የሚል ስሜት ይሰጣል የዛሬው አዳሬ የኢትዮጵያ ወታደሮች በአሸዋማ መሬት ላይ አንጥፌ እንድተኛበት በርከት ያለ ቡትቶች ቢሰጡኝም ተነሳ የሚለው ጥሩምባ ቀስቅሶኝ ስነሳ መላ ሰውነቴ ውሃ በውሃ ሆኖ ነበር ከነ ልብሴ አጥባ ካሳደረችኝ ሆቴሌ የጋይላ ወንዝ ስንወጣ በጉዟችን ገፋንበት በዚች በደረቀች በጋይላ ወንዝ ውስጥ ስንጓዝ በመጠኑም ቢሆን ከነዚያ የሰማይ ላይ የሞት ቆርቆሮች እይታ አምልጠናል የጋይላ ወንዝ በደረቀ ወገቧ ላይ እንድንጓዝ በሆዳ ቋጥራ ከያዘችው ውሃ እንድንጠጣ መፍቀድ ብቻ ሳይሆን ከጠላትም የሞት አሞራዎች አይንም ደበቀችን ጋይላ ምስጋና ይገባታል በዚችው በደረቀች የጋይላ ወንዝ ጉያ ውስጥ ተደብቀን ወደ ኋላ የቀሩትን የትግል ጓዶቻችንን በተለይም ክፉኛ የቆሰለውን የከንባታ ልጆችን መሪ ደጃዝማች መሸሻን እየጠበቅን ነው የጀግናው የከንባታ ልጆች ጦር መሪ ደጃዝማች መሸሻ የራስ ካሳ ጦር ከተንቤን የብረት አጥር ሰብሮ እንዲወጣ ሽፋን ሲሰጥ የነበረው የራስ ካሳ ጦር የብረት አጥሩን ሰብሮ ከወጣ በኋላ ወደ ኋላ እያፈገፈገ ሲዋጋ ጀግናው የከንባታ ልጆች መሪ ደጃዝማች መሸሻ ባንድ የእጅ ቦምብ ከመመታቱን በላይ በሶስት የመትረየስ ጥይቶች ሆዱን ተመትቶ በወደቀበት ቦታ እንደ ሞተ ሰው ተኝቶ ውሎ ሲመሽ ጨለማ እንደ እባብ እየተሳበ ከዋለበትና ከቆሰለበት የጦርነት አውድማ ወጥቶ ወደ ጫካ ይገባል። እዚያ ጫካ የትግል ጓዶቹ አንስተው የተረፈ ጦራቸው ወደ ሰፈረበት የጦር ሰፈር ወሰዱት። ይጀግና ሰው ሶስት የመትረየስ ጥይቶች በሆዱ ይዞ አብዛኛው ሰውነቱ በተወረወረበት የቦምብ ፍንጣሪ ተበሳስቶ ሌላ ሰው ወዲያው የሚሞትበትን ጭጭ የሚልበትን መከራ ተሸክሞ ኋላ ቀር በሆነ በቡትቱ ቁስሎን ታስሮ ሶስት ቀንና ሌሊት በፈረስ ተጉዞ እነሆ ዛሬ ከዋናው የራሶች የጦር ሰፈር ደረሰ። ይህ ቆራጥ ጀግና ከራስ ካሳ የጦር ሰፈር ሲደርስ ከፈረሱ ለመውረድ አቅም ስላልነበረው በወታደሮቹ እርዳታ ከፈረሱ ወርዶ ራስ ካሳ ካስነጠፉለት አልጋ ላይ በጀርባው ተኛ። የጀግኖቹ ጀግና ደጃዝማች መሸሻ በከባዱ ከመቁሰሉም በላይ ያለ አንዳች የሐኪም እርዳታና ያለ አንዳች እረፍት ያደረገው ጉዞ ከፍተኛ የደም መፍሰስ ስላስከተለበት ራስ ካሳ ካስነጠፉለት አልጋ ላይ ሁለት ሰዓት ያልሞላ ጊዜ ካረፈና የትግል ጓዶቹንና አለቆቹን ከተሰናበተ በኋላ ከዚያች ስቃዩ ተገላገለ። ምስኪን ኢትዮጵያ! አንድ ደፋር ድንቅ ጀግና ዛሬ አጣች። የጀግኖቹ የደፋሮቹ የከምባታ ልጆች መሪ የደጃዝማች መሸሻ ሞት ሁላችንንም አሳዘነን። ይገርማል። ካሁኑ የዋናው የጦር ሰፈራችን ጋይዳ ለብዙ ጊዜ ያላየኋትን ወፍራሟን ሳቂቷን የራስ ካሳ ዋና ወጥ ቤት አገኘዋት። አዎ፣ ይቺ የደስ ደስ ያላት ደግ ሴትዮ ለብዙ ቀናት የደረሰችበት ጠፍቶ ነበር። ገና ከተንቤን ሽሽት ስንጀምር ይቺው ባልቴት ከወጥ ቤቶቿ ጋር ዕቃዋን ስትቋጥር ወደ ኋላ ቀርታ ኖሮ አንዱን ዕቃ ስትጭን አንዱን ስታወርድ ስትንጎዳጎድ ድንገት ጣሊያኖች ደርሰውባት ከነ ንብረቷና ከጠቅላላው የወጥ ቤቶቿ ሰዎች ጋር በጣሊያኖች ምርኮ ስር ትወድቃለች። በቁጥር ወደ 100 ከሚሆኑት ወጥ ቤቶቿና ልጆችም አሉበት ከተንከሳቃሽ ማድ ቤቷ ጋር የተማረከችው ይቺ ደግ ባልቴት ለምርመራ ከአንድ የጣሊያን መኮንን ፊት ስትቀርብ ለነጻነት ያበቃትን አቤቱታዋን ደጋግማ አቀረበች። እኔም ወሬ አልጠግብ ብዬ እንደምንም ከጣሊያኖች እጅ አምልጣ ከዋናው ጦራችን ጋር መቀላቀል እንደቻለች ጠጋ ብዬ ለጠየቅኳት ጥያቄ ይቺ ሳቂታና ሞኛ ሞኝ መሳይ ባልቴት ያወጋችኝ ባጭሩ እንዲህ የሚል ነበር። ከወጥ ቤቶቿ ጋር ከአንድ ከፍተኛ የጣሊያን መርማሪ መኮንን ፊት ቀርባ ስትመረመር መኮንኑ በተደጋጋሚ የሁለቱ ራሶች ጦር የት እንደተደበቀ እንድትናገር አጥብቆ ይጠይቃታል፣ ያስፈራራታል። ታማኛዋ ወጥ ቤት ግን ብትገሉኝ ግደሉኝ እንጂ ለማንም አልናገርም ብላ ድርቅ ከማለቷን በላይ የጣሊያኑ ከፍተኛ መርማሪ መኮንን አሁኑኑ ከነ ወጥ ቤቶቿና ከነ ሙሉ ጓዟ ካለቀቃት ሁለቱ ራሶች የሚበሉት ነገር እንደማይኖራቸውና እንደሚቆጧት በተደጋጋሚ ለዚያ መኮንን አቤቱታዋን ታቀርባለች። ያ መርማሪ መኮንን የባልቴቷን አቤቱታ እሺ ብሎ እንደጠየቀችው ከነሙሉ ወጥ ቤቶቿና ማድ ቤቷ ጋር በነጻ አለቀቃት። አዝኖላት ሳይሆን ሊከታተላት፣ እሷ ሳታውቅ ወደ ሁለቱ ራሶች የጦር ሰፈር እንድትመራው አስቦ ነበር በነጻ የለቀቃት። ብልጧ ወጥ ቤት ግን ጣሊያኖቹ እጅ እንደወጣች ወጥ ቤቶቿን በብዙ ቡድን ትከፋፍልና በተለያየ አቅጣጫ ሄደው የራሶችን የጦር ሰፈር እንዲፈልጉ አዛ የወጥ ቤቷን ጦር በተንቤን ትበትነዋለች። እሷም የራሷን ቡድን እየመራች ወደ ጫካ ገብታ ባሳቻ መንገድ እየሄደች ተራራ እየወጣች ቁልቁለት እየወረደች ዋናውን መንገድ እየተወች ዱር ለዱር ከሚከታተሏት የጠላት ሰላዮች አይን ትሰወርና አረሳሳ እርግጠኛ ስትሆን ወደ ጌታዋ ተመለሰች። ድንቅና ብልህ ባልቴት! የከንባታውን ደጃዝማች መሸሻን የቀበርንበትን የጦር ሰፈራችንን እኩለ ሌሊት ላይ ለቀን ወደፊት እንድንሄድ ራስ ካሳ ትዕዛዝ ሰጡ። እኛ ለአምስቱ ፈረንጆች የቀረን አንድ የደከመ የተራበና ለራሱም የግዱን የሚሄድ ፈረስ ብቻ ነበር። ቀጣዩን ጉዞ በእግር መግፋት ግዴታ ነውና ለረጅም ሰዓታት በእግር ተጉዘን ከመካከላችን በጣም የደከመውና መሄድ ያልሆነለትን ተጋግዘን በዚያ በሞተ ፈረሳችን ላይ ጥቂት እግሮቹን እንዲያሳርፍ እያደረግን እንሄዳለን። ያ ፈረስ በቁሙ እንዳይሞት እንደገና ተፈናጣጩን አውርደን የደከመውን ፈረሳችንን እየጎተት ወደፊት እንሄዳለን። ማለቂያ የሌለው ጉዞ። እንዲህ የተጓዝን ቀዳሚውና ጠንካራው ጦር ከሰፈረበት የጦር ሰፈር ደረስ። አይን ለመጨፈን የማትበቃ ጊዜ እንኳን ሳናርፍ ያ መከረኛ ነጋሪት ይጎሰም ጀመር። ካረፍንበት መሬት በመከራ ተነስተን ጉዞ ስንጀምር ያንን የደከመ ፈረሳችንን ለእድልና እጣ ፈንታው በዚያው ጥለነው ሄድ። በተቀደሰች አገር ፈረስ አይበላ ነገር፣ እናም እሱን መጎተቱ ፋይዳ አልነበረውም። በመሆኑም የሚቀጥሉት ረጅም ሰዓታት እግሮቻችን የአሸዋ አቧራ እያቦነኑ ስንጓዝ ውለን እንደገና ያችኑ አጭር ረፍትና የዶሮን ቅልፍ ወስደን እንደገና ነጋሪቱ ይጎሰም ጥሩምባው ይነፋና የደከሙ እግሮቻችንን እየጎተት ተራራ ስንወጣ ቁልቁለት ስንወር የደረቁ ወንዞችና ጅረቶች ስንሻገር ማለቂያ የሌለው በሚመስል ሜዳ ስንሄድ እናመሽና እንደገና ሌላ አጭር ረፍት እናደርጋለን። ከዚያም እፍን ሽምብራ ባፋችን እንልና ጉንጭ ውሃ ተጎንጭተን ያ ነጋሪ ሲጎሰም እንደገና ማለቂያ በሌለው መንገድ ቀይ አሸዋ ስናቦል ከመድረቁ የተነሳ የፈራረሰ አስፋልት የሚመስለውን ጠጠር በጠጠር የሆነውን የውሃ ዘር የሌለውን ወንዝ እየተሻገርን ብቻ መንገድ ይሁን አይሁን ወደፊት እያልን እንገሰግሳለን። ያለፍናቸው ቅቤ የተቀቡ የሚመስሉ ገደሎች፣ አስደናቂ ተራሮች፣ የሚያስገርምና የሚያስደንቅ ውበት ያላቸው ሸለቆዎች፣ ፒራሚድን የሚያስነቁ ቋጥኞች፣ ብቻ በምድር ሳይሆን በጨረቃ ላይ የምንሄድ እስኪመስለን ድረስ ተጓዝን። የካቲት 30 ቀን ማምሻው ላይ ከሳምሬ ወንዝ ዳርቻ ደረስ። ሳምሬ ውሃ በውሃ ነች። እንዲህ የሚያጓጓ ውሃ የሳምሬን ወንዝ ከምላጭ በሰሉ ሁለት ገደሎች መሃል ደብቃ ይዛዋለች። ሳምሬ ተስፋችን ነች። ቢያንስ እነዚያን ገደሎች ወርደን ጥማችንን ቆርጠን ጥቂት እናርፍ ይሆናል። የሳምሬ ገደሎች ድንጋዮች እግሮቻችንን እየሸረከቱ ወርደን የውሃ ጥማችንን ቆርጠን ኮዳችንን ሞልተን ሁለት ሰዓት እንኳ ያልሞላ ጊዜ ሳናርፍ መከረኛው ነጋሪት ተጎሰመ። ወደፊት ማለቱ የማይቀር ጉዳይ ግዴታ ነውና በስለት ድንጋይ የተሸረከቱ እግሮች በቡትቱ ታስረው ማለቂያ ከሌለው እግረኞች መሃል ገብተው ወደፊት አሉ። መጋቢት 6 ቀን ማምሻው ላይ ከ14 ቀን በላይ ቀን ከሌት ጉዞ በኋላ ደጃዝማች መሸሻን ቀብረን ሁለት ቀን በጋይላ ወንዝ ዳርቻ ከማረፋችን በቀር ያለምንም የረባ ረፍት ከፊታችን የሚነድ ከተማ የሚመስል የጣሊያኖች የጦር ሰፈር ተዘርግቶ እይታችን ውስጥ ገባ። ይቺ ዛሬ ጣሊያኖች አንድደው ድንኳኖቻቸውን የተከሉበት ቦታ እስከ ቅርብ ጊዜ ድረስ ሰቆጣ በመባል የምትታወቅ ትንሽ ከተማ ነበረች። ከሰማይ ላይ የሚወረወሩ የጣሊያን ቦምቦች ያቺን ገና በማበብ ላይ ያለች ትንሿን እና ውቧን ሰቆጣ ወደ አመድነት ለወጧል። አንድም የጦር ሰፈር ምልክት እንኳን የሌላትን ትንሿን ሰቆጣን የቦምብ ናዳቸውን አወርደውባት አመድ መድፊያ እንጂ ገና በማበብ ላይ ያለች የነበረች ሰቆጣ መሆኗን የሚጠቁም ምልክት አሳጥተዋታል። የሰቆጣ ጎጆ ያፈራቻቸው ወንዶች አንዳቸውም ሳይቀሩ ወደ ጦር ሜዳ ሲሄዱ በሰቆጣ የቀሩ ሴቶች፣ ልጆችና አሮጊቶች ብቻ ነበሩ። በሮማ ከፓላዞ ቬኒዛ መስኮቱ በረንዳ ላይ ቆሞ በኢትዮጵያ ስልጣኔ ያመጣሉ አስገባሉ ያደ የሚደነፋው ሙሶሎኒ የሱ የስልጣኔ መንገድ ምን እንደሚመስል የሰቆጣ አመት ዝምተኛ መስክር ነች። ምዕራፍ 33 ከንጉሠ ነገሥቱ ጋር በኮረም። የወግ መዲና ሰቆጣ የሞተች ያልተቀበረች ከተማ ነች። ነዋሪዎቿ ከዚያ እሳት አምልጠው መሸሽ ችለው ከሆነ ከሰቆጣ በላይ ባለ ተራራ ላይ ተደብቀው በጠራ ሰማይ ላይ እያፈጠጡ ናቸው። ምናልባት በሕይወት አምልጠው ከሆነ በጊዜ ከጎጆአቸው ወጥተው ማምለጥ ያልቻሉ የሰቆጣ አዛውንት ሴቶችና ሕፃናትማ ያው ከሰቆጣ ጋር አመድ ሆነዋል። ድምጥማጧ በጠፋው ሰቆጣ ብዙም ሳንቆይ ወደፊት ሄድ። ሌሊቱን ሙሉ ሲዘንብ ነው ያደረው። ንጋት ላይ ቀዝቀዛው ንፋስ ቀሰቀሰን። ያደርንበት ቤት ጣሪያ ያፈስ ነበር ያደረው። አሁን ያለነው ተራራማ በሆነ ቀበሌ ሲሆን እዚህ ቀንቀን ሐሩሩ ሲለበልብ ለሊት ደግሞ ቁሩ ብርዱ መድረሻ የሚያሳጣ ቦታ ነውና አዳራችን አዳር አይበለው። በብርድ ስንንቀጠቀጥ ጥርሳችንን ስናፋጭ ነው ያደርነው። እንደዚያ በሚያንቀጠቀጥ ብርድ እንደሬሳ ተኝተን ዋናው የራስ ካሳ ጦር ነጋሪት መጥቶ ሲንቀፈቀስ እንኳን አልሰማንም ነበር። ይሁንም የኋላው ደጀን ጦር ለጉዞ ሲሰናዳ እኛም ተነስተን ንጉሱን ፍለጋ ወደፊት ሄድ። አሁን የምንሄደው እስከዛሬ ብዙም ባልተጠኑ ሁለት ተራሮች መሃል ነው። አንዲት የጸለሬ ወንዝ ገባሪ ጅረት ዳርቻ ስንቃረብ መንጋት ጀመረ። ብዙም ሳይቆይ ከብዙ ቀናት እፎይታና ሰላም በኋላ ያልተጋበዘች ያልተጠራች እንግዳ ባለ 3 ሞተር የጣሊያን ሰላይ አውሮፕላን ባናታችን ላይ መዞር ጀመረች። ከሰዓታት ጉዞ በኋላ በየቦታው ጋደም ብለው የሚያርፉ ወታደሮችን ማየት ጀመር። ይህ ማለት ደግሞ በትክክልና በርግጠኝነት ወደ ዋናው ጦራችን የጦር ሰፈር እየተቃረብን ነው ማለት ነው። ብዙም ሳንቆይ በውሃ ልክ የተሰሩ ከሚመስሉ ሁለት ገደሎች መሃል ባለች ዋሻ ሁለቱ ራሶችና አሉ የሚባሉ የሰሜኑ ጦር የጦር አበጋዞች ሰፍረው አገኘናቸው። እነዚህ ከፍተኛ የጦር ጀነራሎች መሃል ጀግናው ደጃዝማች መሸሻ የከምባታው ሲቀር የዋጉ ገዥና ወራሽ ራስ ከበደን ጨምሮ አሁን ራሶች 3 ሆነዋል። እንዳልኩት አሁን ራሶች 3 ናቸው። ሙግቱ ጦፏል። የዋግ ተወላጆች የራስ ካሳ ጦር በዋግ ግዛት ቆይቶ ከሰቆጣ የሚወርደውን የጠላት ጦር እንዲከላከል ግዛታቸውን ልጆቻቸውን ንብረታቸውን እንዲታደግላቸው አጥብቀው ይማጸናሉ። ከወታደራዊ ስልጣን ጻር የዋጎችን ጥያቄና ምኞት የራስ ካሳ ጦር ሊፈጽመው አይቻለውም። ራስ ካሳ ጠቅላላ ጦራቸውን ይዘው ወደ ኮረም በመውረድ የንጉሱን ጦር አጠናክረው ኮረም ወይም ማይጨው ላይ ላንዴና ለመጨረሻ ጊዜ ከፋሽስቱ ጦር ጋር ገጥሞና የምባላጊን ተራራ ወርዶ ፒያንስ ወደ አዲስ አበባ እንዳይዘልቅ መሞከር አለበት። የራስ ሙሉጌታ ጦር በተሸነፈ ጊዜና ደጃዝማች ወልደ ማርያምና ደጃዝማች አውራሪስ የተረፈ ጦራቸውን ይዘው በዋግ በኩል ሲያልፉ ተመሳሳይ ችግር ገጥሟቸው ነበር። በዚሁ አንድ ቀን ሙሉ በፈጀ ሙግት በመጨረሻ ላይ ዋጎች እንደሰቡትና እንደተመኙት ባይሆንም በሙግቱ አሸንፈው ያንድ ደጃዝማች ጦር በዋግ እንዲቆይ ሆኖ ሙግቱ አለቀ። የዋግ ድንበር ህዝብ ንብረት ከከፉ የጠራት ጦር ጠባቂ ሆኖ ከሙሉ ሰራዊቱ ጋር በዋግ እንዲቆይ እጃዝማች ኃይሌ ከበደ የዋግሹም የራስ ከበደ ልጅና ወራሽ ተመረጠ ተሾመ ወይም ደግሞ ተፈረደበት። አሁን ማይሙት ያንድ ደጃዝማችን ጦር ብቻውን ከጠራት ጦር ጋር ግጠም ማለት የሞት ፍርድ እንጂ ሹመት ነውን? እጃዝማች ኃይሌ ከበደን ከጀግኖቹ ካንበሶቹ ሰራዊቱ ጋር ብቻውን በዋግ ቀደነው በዚያው ምሽት ንጉሱን ፍለጋ ወደ ኮረም ወደ ፊት ሄድ። ከሰቆጣ ተነስተን ኮረም እስክንደርስ 5 ቀን ፈጀብን። በሰቆጣና በኮረም መካከል ያለውን አስቸጋሪ መንገድ እንሄድ የነበረው ጨለማን ተገን አድርገን ብቻ ነበር። በቀንማ እነዚያ የተረገሙ የጣሊያን የቆርቆሮ የሰማይ ላይ አሞራዎች ሰማዩን ወረው መርፌ እንደሚፈልጉ ሁሉ ሰንዝር መሬት እንድንሄድ እንድንራመድ አይፈቅዱም ነበር። እና ቀኑን በተገኘው ቦታ ሁሉ ከለላ ይዘን እንጠለላለን። ሶስቱ ራሶች በተገኘ ዋሻ መሳይ የቀበሮ ጉድጓድ ውስጥ ገብተው ይደበቃሉ። አሊያም በዘቦቻቸው ታጅበው የትላልቅ ዋርካዎችን ጥላ ተገና አድርገው ቀኑን ይውላሉ። እንዲህ 5 ሌሊት ሙሉ በዚያ በሚያንቀጠቅጥ ብርድ ሰውነታችንን ለማሞቅ ጭምር ስንሮጥ ቀኑን በተወሸቅንበት ጉድጓድ በጠራራ ፀሐይ ስንወገር ሳንብተን መድረስ አይቀርምና ኮረም ደረስ። የካቲት 10 ቀን ማለዳ ከሶስት ሳምንታት ሽሽት በኋላ ትልቁን ግባችንን መታን። ኮረም ትልቁ ዓላማችን ግቡን ይምታ እንጂ ጣጣችን መከራችን ግን ገና አላለቀም ነበር። ከሰዓት በኋላ በምስራቅ ከዘቦችና ከራያዎች ጋር ከሚያዋስኑት የድንበር ተራራዎች ላይ ወጣን። በታች ኮረም የንጉሠ ነገሥቱ መለዮ ለባሽ ወታደሮች ሲርመሰመሱ በግልጽ ይታያሉ። እንዲህ አይነት ወታደራዊ ልብስ የለበሱ ወታደሮች ያየሁት አዲስ አበባ ብቻ ነበር። በተንቤን ከራስ ካሳ ወታደሮች መካከል ወታደራዊ ልብስ ለብሶ የሚታይ ከሺዎች አንድ ቢገኝ ነው። ሁሉም የሰሜን ጦር አባል ነጭ ሸማ ለባሽ የገበሬ ወታደር ብቻ ነበር። ወደ ኮረም ስወርድ በመንገዴ በርካታ ወታደራዊ ልብስ የለበሱና የወታደር ጫማ የተጫሙ የንጉሠ ነገሥቱን ወታደራዊ መኮንኖች አገኘው። አብዛኞቹን በንጉሠ ነገሥቱ ቤተ መንግሥት አዲስ አበባ አግኝቻቸው ነበር። ይህ ማለት ደግሞ በትክክል ንጉሠ ነገሥቱ ወደ መሸጉበት ዋሻ ተቃርበናል ማለት ነው። ብዙም ሳንቆይ በንጉሠ ነገሥቱ ዋሻ ውስጥ በንጉሠ ነገሥቱ ፊት ራሳችንን አገኘነው። ጃንሆይ ልክ ኮረም እንደገባን ያለምንም ፕሮቶኮል ወዲያውኑ ተቀበሉን። ምንም እንኳን ልብሳችን በራሳችን ላይ አልቆ በጭቃ የተለወሰ ሁለመናችን ከለማኝ የከፋ ገጽታ ቢኖረውም ያላንዳች ጣጣ በዋሻ ቤተ መንግሥታቸው ተቀብለው አስተናገዱን። አዲስ አበባ በጃንሆይ ለራስ ካሳ የጦር አማካሪ ሆኜ ተሹሜ ከፍተኛውን የኢትዮጵያ የመኮንን ማዕረግ ተሰጥቶኝ ወደ ደብረ ታቦር ከሄድኩ ወራቶች አልፈዋል። በእነዚህ ወራት ውስጥ ኢትዮጵያ ውስጥ ብዙ ለውጥ አለ። በአዲስ አበባ ቤተ መንግሥት ያየሁት ምርጥና ድንቅ በወርቅ የተሽቆጠቆጠ ጌጣጌጥና ማራኪ ነገር ሁሉ እዚህ የለም፣ ጠፍቷል። የንጉሠ ነገሥቱ ዋሻ ተራራ ዋሻ ነች። በዚች ዋሻ የኢትዮጵያው ንጉሠ ነገሥት እንደሚኖር የሚጠቁም ምንም ነገር የለም። የንጉሠ ነገሥቱ ዋሻ በመጠኑም ቢሆን ሰፋና ጠራ ያለ ቢሆንም በውስጡ ግን የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እንደሚኖሩ የሚጠቁም አንዳች ነገር የለም። በዚያ ዋሻ ያለ ነገር ቢኖር አንድ መናኛ ወታደራዊ ታጣፊ ጠረጴዛ፣ 4 ታጣፊ የሸራ ወንበሮችና ከዋሻዋ የቀኝ ክንፍ ላይ በተራ የወታደር ብርድ ልብስ የተሸፈነ አንድ ተራ የወታደር አልጋ ብቻ ነበር። ከዚህ ሌላ ወለሉ በተደጋጋሚ ተረጋግጦ ወደ መመላለስ በተቃረበ ያበባ ምንጣፍ ከመሸፈኑ በስተቀር ሌላ ምንም ነገር የለም። የዋሻውን በር ታማኞቹ የንጉሠ ነገሥቱ የክብር ዘቦች በርካታ አውሮፕላን መቃወሚያ መትረየሶች ጠምደው ጠላት አውሮፕላኖች አጼውን ለመከላከል በተጠንቀቅ ቆመዋል። ጃንሆይ በዚህ ዋሻ ቤተ መንግሥታቸው እንደ ጥንት ጓደኛ በደስታ ከልባቸው ተቀበሉን። ዛሬ የማርሻል ማዕረግ የተከተበበት ወታደራዊ የደንብ ልብስ ለብሰው በተራ የመኮንን ቀበቶ ወገባቸውን ሸብ አድርገውታል። የብርቱካን ቀለም ያለው ረጅም ወታደራዊ ጫማቸውን ተጫምተው ፈገግታ ሳይለያቸው በዋሻ ውስጥ ባሉ አራት ወንበሮች ዙሪያ እንድንቀመጥ ጋብዘውን እሳቸው በዚያች ደረቅ የወታደር አልጋቸው ላይ ተቀመጡ። ከሁሉ በላይ ያስገረመኝ ነገር ቢኖር የጃንሆይ ፍጹም የተረጋጋ መንፈስ ነበር። የቀኑ የሚደርሳቸው ዜና እንኳን እሳቸውን ቀርቶ ከእሳቸው በአካል ብዙ የሚበረታን ሰው ጭንቅላት አዙሮ የሚጥል ሆኖ ሳለ ፍጹም በተረጋጋና ቁርጠኛ በሆነ መንፈስ ፈገግታ ሳይለያቸው ሲቀበሉን የመንፈስ ጥንካሬያቸውን አደነቁ። ያኔ ከአዲስ አበባ ተሰናብቻቸው ወደ ሰሜን ጦር ግንባር ሲሄድ ፊታቸው ላይ ያልወሰኑ እርግጠኛ ያልሆኑ ሰው አይነት ነገር አይነበብባቸው ነበር። ዛሬ ከእያንዳንዷ ካፋቸው በምትፈልቅ ቃላቸውና እንቅስቃሴያቸው ፍጹም እርግጠኛና በራሳቸው የሚተማመኑ ብርቱ ጠንካራና ቆራጥ ሰው መሆናቸው ይነበባል። አዎ ጃንሆይ በስተመጨረሻ የአውሮፓውያን ሻጥር ገባቸው። አሁን የመንግስታቱ ህብረት የሰላም ድርድር ምንም እንደማይፈይድ ተረድተዋል። ያ በመንግስታቱ ህብረት ስር ይፈጸማል ብለው ያመኑት የሰላም ድርድር ጀግናውን የኢትዮጵያ ሰራዊት በእጁ የገባን ድል እንዲያጣ አድርጎታል። ቢዘገይም አንዴና ለመጨረሻ ጊዜ የጠላትን ጦር ለመግጠም እነሆ ዛሬ ድሎት የበዛበትን ቤተ መንግስታቸውን ጥለው እንደማንም ተራ የገበሬ ወታደር ሁሉ በጦር ግንባር ሰራዊታቸውን ሊመሩ ተሰልፈዋል። ቀዳማዊ አጼ ኃይለ ሥላሴ ለጥንታዊ የኢትዮጵያ ታሪክ ባህልና ወግ ታማኝ ሆነው ያለፉት የኢትዮጵያ ነገሥታት ሁሉ ጦራቸውን ይዘው ነው መትረየሳቸውን ጠምደው ሽጉጣቸውን ታጥቀው ጠመንጃቸውን አንግተው በጦር ግንባር ከጠላት ጋር ገጥመው ለእናት አገራቸው ለመሞት ተሰልፈዋል። ሀገር ወይም ሞት።